Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በኢትዮጵያ በአምስት የተለያዩ ክልሎች ከደረሰው ድርቅ በቦረና ዞን የደረሰው የከፋ እንደሆነ ተገለጸ።
በሙሉ ተዳርሷል። በሙሉ ቀይ አፈር ሆኖ ሳር የተባለ ነጭ ነገር የለም፣ አይታይም። 77 ጋር የተመሳሰለ ነው። እንደውም 77 እንጃ ይሻላል። ሌላ ጋም የተሸሸም የተረፉ ከብቶች በብዛት የተረፉ ከብቶችም ነበሩ።
በቦረና ዞን ደከቱ በተባለ ወረዳ የሚኖሩ ሰዎች ናቸው። የኢትዮጵያ መንግስትስ ምን ይላል?
በተከታታይ ነው። ከአመት አመት ስለሆነ የሪከቨሪ ፌዝ የምንለው ወይም የማገገና ጊዜ የምለው ነገር የለም። ያን አሁን አካባቢ ነው የጎዳ ያለው።
የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የሰጡት ማብራሪያ ነው። ዝርዝሩን ይዘናል።
ፖሊስ ለሶስተኛ ጊዜ በዶክተር መረራ ጉዲና ጉዳይ የ28 ቀናት ተጨማሪ የምርመራ ጊዜ ተሰጠው።
ከእንግዲህ ሌላ ማስረጃ ለመሰብሰብ ቀጠሮ ይሰጥ የሚለውን ተቃውመናል እና ፍርድ ቤቱ ሁለቱንም ጥያቄዎቻችን አልተቀበለም፣ የዋስ መብቱም አልተቀበለም።
ከዶክተር መረራ ጉዲና ጠበቆች አንዱ የሆኑት ዶክተር ያዕቆብ ኃይለ ማርያም የሚናገሩትም አለ።
ከትናንት ጀምሮ እስከፊታችን ማክሰኞ የአፍሪካ ህብረት ሚኒስትሮችና የመሪዎች ስብሰባ በአዲስ አበባ በመካሄድ ላይ ይገኛል። ከዩናይትድ ስቴትስ ጋር አህጉሪቷ ያላትን ግንኙነት አስመልክቶ
We expect that it will change when reality dawns that it's not only Africa that is not an island. So is America.
እውነታን መገንዘብ ሲጀምሩ እንደሚቀየሩ ተስፋ እናደርጋለን። አፍሪካ ብቻ አይደለችም ብቻዋን ተነጥላ መኖር የማትችለው፣ አሜሪካም እንደዚሁ ናት።
የአፍሪካ ህብረት የኢኮኖሚ ጉዳዮች ኮሚሽነር አንቶኒ ማሮፒንግ ትላንት የሰጡትን መግለጫ ይዘናል።
ሌሎች ዘገባዎችም አሉን። አብራችሁን አምሹ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በኢትዮጵያ በአምስት የተለያዩ ክልሎች በደረሰው ድርቅ በቦረና ዞን የከፋ እንደሆነ ከብቶች መሞት መጀመራቸውን ነዋሪዎች ገለጹ። በጥቂት ቀናት ውስጥ ዝናብ መጣል ካልጀመረ ለከፋ አደጋ እንደሚጋለጡ የገለጹ ነዋሪዎች የግጦሽ መሬት ድርቀቱን ከ1977 ዓ.ም በኢትዮጵያ ከደረሰው አስከፊ ድርቅ ጋር ያያይዙታል። በድርቁ ምክንያት የምግብ እጥረት፣ የመጠጥ ውሃ እጦትና የግጦሽ መሬት መድረቅ እንዳጋጠመ ገልጸው በዚህ ምክንያት በሺ የሚቆጠሩ ተማሪዎች ትምህርት እንዳቋረጡም ተነግሯል። የብሔራዊ አደጋ ስጋት አመራር ኮሚሽን አቶ ምትኩ ካሳ በበኩላቸው በአሁኑ ሰዓት 5.6 ሚሊዮን ሕዝብ የዕለት ደራሽ እርዳታ እንደሚያስፈልግ፣ የከብቶችን እርቂት ለመቋቋም ደግሞ በአስቸኳይ ለገበያ የማቅረብ እርምጃ ለመውሰድ ጥረት እየተደረገ መሆኑንም ገልጸዋል። ተማሪዎቹን በትምህርት ቤት ውስጥ በመመገብም ወደ ትምህርት ገበታቸው እንዲመለሱ ማድረግ እንደተጀመረም ተናግረዋል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ፖሊስ በእስር ላይ በሚገኙት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ላይ ለሶስተኛ ጊዜ የ28 ቀናት የምርመራ ጊዜ ቀጠሮ ተሰጠው። ጠበቆቻቸው የዋስ መብቶቻቸው እንዲከበር ያቀረቡት ማመልከቻ ፍርድ ቤቱ ውድቅ አድርጎ ተለዋጭ ቀጠሮ ሰጥቷል። ለዓለም ባንክ የቁጥጥር ቡድን የባንክ ኢንቨስትመንት በደሎችን ለመመርመር በጋምቤላ ክልል ሲንቀሳቀስ በአስተርጓሚነትና መንገድ መሪነት ሲያገለግሉ የነበሩት የሰብአዊ መብት ተሟጋቹ ፓስተር ኦሞት አጓ የቀረበባቸውን የሽብር ክስ ወደ መደበኛ ክስ ተቀይሮላቸው በ50,000 ብር ዋስ ትላንት ተለቀቁ። አብረዋቸው አቶ ኦሞት አጓን ጨምሮ ሶስት ግለሰቦች በተጠረጠሩበት የሽብር ወንጀል ከ2007 ዓ.ም መጋቢት ወር ጀምሮ በእስር ላይ የነበሩ ሲሆን ከኦሞት ጋር የተከሰሱት ሁለት ሰዎች በህዳር ወር ክሳቸው እንዲቋረጥ መደረጉ ይታወሳል። ማስፈጸሚያ ትእዛዝ ማውጣት አንድ ነገር ሲሆን ማስፈጸሙ ደግሞ ሌላ ነገር ነው። ፕሬዚደንት ትራምፕ ህጋዊ ፈቃድ የሌላቸው የውጭ ሀገር ሰዎችን አሳልፈን አንሰጥም የሚሉትን ከተሞች ከፌዴራሉ መንግስት ገንዘብ እንዳይሰጣቸው በመከልከል እርምጃ የምንወስድበት ያሉትን ትእዛዝ ትላንት ረቡዕ አስተላልፈዋል። አስጠላይ ከተሞች ተብለው የሚገለጹት ከተሞች ፈቃድ የሌላቸውን የውጭ ሀገር ሰዎች እያሰሩ ከሀገር ለማባረር ለሚፈልጉ የፌዴራል መንግስት ህግ አስከባሪ ባለስልጣናት ጋር የማይተባበሩ ሲሆኑ 40 የአሜሪካ ከተሞችና 364 ወረዳዎች ከለላ ይሰጣሉ። የዋይት ሀውስ ቃል አቀባይ ሾን ስፓይሰር ሲናገሩ ፌዴራል መንግስት ባለስልጣናትና ያለምንም ቅሬታ ህጉን ያስከብራሉ ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ በአምስት የተለያዩ ክልሎች በደረሰው ድርቅ በተለይ ደግሞ በቦረና የከፋ እንደሆነና ከብቶች መሞት መጀመራቸውን ነዋሪዎች በመግለጽ ላይ ናቸው። በጥቂት ቀናት ውስጥ ዝናብ መጣል ካልጀመረ ለከፋ አደጋ እንደሚጋለጡም ተናግረዋል። በድርቁ ምክንያት በተከሰተው የምግብ እጥረት፣ የውሃ መጠጥ እጦትና የግጦሽ መሬት መድረቅ እንዳጋጠመ ገልጸው በዚህ ምክንያት በሺዎች የሚቆጠሩ ተማሪዎች ትምህርት እንዳቋረጡ ይናገራሉ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ በበኩላቸው በአሁኑ ሰዓት 5.6 ሚሊዮን ሕዝብ በመላ ሀገሪቱ የዕለት ደራሽ እርዳታ እንደሚፈልግ፣ የከብቶችን እልቂት ለመቋቋም በአስቸኳይ ለገበያ የማቅረብ እርምጃ ለመውሰድ ጥረት እየተደረገ መሆኑን ተናግረዋል። ተማሪዎቹንም ወደ ትምህርት ቤት ለመመለስ የተያዘውን ጥረት አብራርተዋል። ጽዮን ግርማ ይህን በተመለከተ ሰፋ ያለ ዘገባ ይዛለች።
በኢትዮጵያ በኦሮሚያ፣ በሶማሌ፣ በአማራ፣ በደቡብና በአፋር ክልል ድርቅ በመከሰቱ ምክንያት 5.6 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው፣ ከዚህም ውስጥ በ36 በመቶ የከፋውን ቦታ የሚይዘው በኦሮሚያ ክልል በቦረናና ጉጂ ዞን መሆኑን መንግስትና ለጋሽ ድርጅቶች አስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ዩኤን ኦቻ በድረገጹ ላይ ድርቁን በተመለከተ ባወጣው አጭር ሪፖርት በቦረና ዞን የተከሰተው ድርቅ የከፋ በመሆኑ ከብቶች መሞት መጀመራቸውን ይገልጻል። በሶማሌ ክልልም በአርብቶ አደሮች ቀበሌዎች የውሃና የምግብ እጥረት መከሰቱን ይዘረዝራል። ድርቁ በጣም ተባብሷል በተባለበት በቦረና ዞን ነዋሪዎች የሚገኙበትን ሁኔታ ለማወቅ ወደዛው ደውዬ ነበር። አቶ ጉዩ ሀለኬ በቦረና ዞን ዱብልቅ ወረዳ ነዋሪ ናቸው። የአምስት ልጆች አባት መሆናቸውን ነግረውኛል። በአካባቢው የዝናብ እጥረት በመፈጠሩ ከፍተኛ ድርቅ መከሰቱን ይናገራሉ። ሁኔታዎች እየተባባሱ በመምጣታቸውም ከብቶች መሞት መጀመራቸውን ይገልጻሉ።
ችግር ያለው በቃ ሳር ግጦሽ ስላለቀ ከብቶቹ በጣም እያለቁብን ስለሆነ ነው።
እርስዎ በግሎት ከብት የሞተበት ከብት አለ?
አዎ።
ስንት ከብት ሞተቦት?
አሁ ወደ አስሮ ሆኖብኛል። በየቦታ በሰው እጅ ስለማይደርስ ወደ አስሮ ሆኖብኛል።
አስር ከብት? ምን አይነት ከብቶች?
ላሞች ናቸው የሚያልቁት። እነዚህ ጥጃ የሚባት የማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛን እንትን እያለቁብን።
ከመቼ ጀምሮ ነው እርሶ አስር ከብት ያለቁቦት?
ስለ ጥር ከገባ በኋላ በጣም ከጥር ጀምሮ አሁን ቢያንስ 30 ቀን ሆነዋል።
ስንት ከብት ነበሮት? አስር ሲሞትቦት ስንት ቀሩት?
አንድ 20 አለኝ። እነዛ መቀረውም እኮ ያልቁብኛል እያልኩኝ እኮ በዚህ በመሀሉ በተቻለ መጠን ይሄ በእጅ ስለማይዳረስ ያው የተለያየ ፍሩሽካና መንግስት ምስቶን ሳርም አለ አብዛኛው በዛ መልክም ስለ በእጅ ለቦርና ክብቶች አካባቢን ስለማታቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋም ቁርጠ መቀመጥ ነው እንጂ የምንችል።
አቶ ጉዩ አካባቢው በከፍተኛ ድርቅ በመመታቱ የመጠጥ ውሃም እንደሌለ፣ ነገር ግን አሁን መንግስትና የእርዳታ ሰራተኞች በቦቴ መኪና ውሃ እያመላለሱ እየሰጧቸው እንደሆነ ይናገራሉ። ትምህርት ቤት የፈተና ወቅት በመሆኑም ልጆቻቸው በትምህርት ቤት የሚሰጠውን ምግብ እየተመገቡ ፈተና ላይ መሆናቸውን ገልጸውልኛል። ነገር ግን በጥቂት ቀናት ውስጥ ዝናብ መዝነብ ካልጀመረ የሚደርስባቸው አደጋ አስፈርቷቸዋል። ምክንያታቸው ደግሞ በአካባቢው የደረሰው የግጦሽ መሬት ድርቀት በ1977 ዓ ም በኢትዮጵያ ከተከሰተው አስከፊ ድርቅ ጋር የሚመሳሰል ያህል የከፋ በመሆኑ ነው ይላሉ። ቀረብ ባሉት ዓመታት ሲከሰት እንደነበረው አይነት ድርቅ አጎራባች በሆኑ ዞኖችና ወረዳዎች ከብቶቻቸውን እንዳይመግቡ መሬቱ የደረቀው የሁሉም እንደሆነ ይናገራሉ። አቶ ካድቻ ቦሩም በቦሮና ዞን ዱብሉክ ወረዳ ነዋሪ ናቸው። የዘጠኝ ልጆች አባት ናቸው። እሳቸውንም ስለ ሁኔታው አነጋግሬያቸው ነበር።
አሁን ችግሩ ያለፈ ጊዜም ዝናቡ መጠነኛ ነበረ። ከዛ ሳር አልበቀለም፣ ሳር የለም። ከብት ብዛት አለ፣ በአካባቢው የውሃ እጥረት አለ። በተለይ ለሰዎች አሁን ጭንቅ መጥቶ ይኸው በመኪና ላይ በወቴዎች እየተጫነ የአርብቶ አደር ኮሚሽኑ ኮንትራት ሰጥቶ ውሃ እየተመላለሰ ነው። ሰው ለጊዜው ምንም አልሆነም፣ ግን ከብቶች በመጠኑ ነው እየሞቱ ያሉ። ከጥር ወር በኋላ ግን እንጃ እንደሚያልቁ ነው ይታየናል። የትም ነው የትም ነው ቦረና ክፍለ ሀገር ይሄ ቦታ ነው ደህና ይሄ ቦታ ነው ማለት አይቻልም። ሞላ የቦረና ክፍለ ሀገር በሙሉ ነው ማለት ይቻላል።
ይሄን ጥር ወር በኋላ ስጋት አለን ያሉበት ምክንያት ምንድን ነው?
በቃ ምንም ይተርፋል ብለን የምናምነው ነገር የለም። እንግዲህ አጋጣሚ የእግዚአብሔር ነገር ሆኖ ዝናብ ካልተገኘ ምንም አንድ ተስፋ የለም። ለምን እዚህ ሳር ቀረ፣ እዚህ ሳር ቀረ የሚባል ቦታ የለም። ሁሉ ቀይ አፈር ሆኖ ቀርተዋል መሬቱ።
ይሄ ከዚህ በፊት አጋጥሞ ያውቃል?
አጋጥሞ ያውቃል። በጣም አጋጥሞ እስከ አጥንት መኪና መንገድ ከእንበልና ከሞየለ እስከ ያበሎ ግራና ቀኝ እንዲህ እንትን ያለ ጊዜ አለ። ግን አልፎ በዛን ሰዓትም መንግስትም እየተረባረበ በዚህ በመጠኑ ለሰዎች ከብት በአምስት በአስር በሁለት በሶስት እንደዚሁ እየቀረ ሁለት አመት ደህና ሆኖ ዝናብ ከዘነበ ወዲያው እንደዛው ስለሚመለስ የዛን ጊዜ በከፊል የሚተርፍ የሳር ቦታ የሚሸሹበት ቦታ ነበረ። አሁን ግን የለም፣ በሙሉ ተዳርሰዋል። በሙሉ ቀይ አፈር ሆኖ ሳር የተባለ ነጭ ነገር የለም፣ አይታይም። 77 ጋር የተመሳሰለ ነው። እንደውም 77 እንጃ ይሻላል። ሌላ ጋም ሸሸም የተረፉ ከብቶች በብዛት የተረፉ ከብቶችም ነበሩ። አሁን ዛሬ በሙሉ የተዳረሰ ነው። ለጊዜው አሁን ቀይ አፈር ይሁን እንጂ ከብቶች በመጠኑ እየሞቱ ነው። ከጥር ወር በኋላ እንጃ ምንም የሚተርፉ አይመስለኝም።
የሁለቱም አርብቶ አደሮች ስጋት ከዚህ በኋላ ያለው ጊዜ ነው። የብሔራዊ የአደጋ ስጋት አመራር ኮሚሽነር ምትኩ ካሳ ይህን ስጋት ይጋራሉ። በአሁኑ ሰዓት በኦሮሚያ በቦረናና ጉጂ ዞን 36%፣ በሶማሌ 29%፣ በአማራ 11%፣ በደቡብ 8%፣ እንዲሁም በአፋር 7% የሚሆነው አካባቢ በድርቅ ተጠቅቷል። ከዚህ ውስጥ 5.6 ሚሊዮን የሚሆነው ህዝብ አስቸኳይ የምግብ እርዳታ ይፈልጋል። አርብቶ አደሮቹ የመሬቱን መድረቅ ሁኔታ በ1977 ዓ.ም በኢትዮጵያ ከተከሰተው ረሃብ ጋር ማያያዛቸውን አንስቼ ጠይቄያቸው ነበር።
ድሮ በሚከሰት ድርቅ ወቅት ድርቅ ከተከሰተ በኋላ ተከታታይ የዝናብ ወቅቶች ስለሚኖሩ አካባቢዎች ያገግማሉ። አካባቢዎች ስለሚያገግሙ ለእንስሳቱ በቂ ግጦሽ ይኖራል። የእንስሳት ሀብቱ ደግሞ ያለምንም ችግር መልሶ የሚያገገምበትና የሚያሰራራበት ሁኔታ ነው ያለው። ነገር ግን አሁን ያለው የድርቅ ሁኔታ በምናይበት ሰዓት በተከታታይ ነው፣ ከአመት አመት ስለሆነ የሪከቨሪ ፌዝ የምንለው ወይም የማገገሚያ ጊዜ የምለው ነገር የለም። ያን አሁን አካባቢ ነው የጎዳ ያለው። የእንስሳት ሀብቱም ከዚህ ጋር ተያይዞ የተጎዳ ያለው።
ለችግሩ መንስኤ ከመስከረም አጋማሽ አንስቶ እስከ ህዳር ወር መጨረሻ ድረስ መዝነብ የሚገባው ዝናብ ባለመዝነቡ እንደሆነ የሚናገሩት አቶ ምትኩ ካሳ ይህ ድርቅ ከዚህ የከፋ አደጋ እንዳያስከትል የምግብና የውሃ አቅርቦት እየተደረገ መሆኑን ገልጸው ህዝቡን ከከፋ አደጋ ለመታደግ ግን $947 ሚሊዮን እንደሚያስፈልግ ተናግረዋል። نفتي سنا قبوتي قلبي قاهك تشبينو وحلا قبو انتو قندن هلو جرجيجا هلو قدي هلو قبر الدهر هلو دقحبور هلو ديري دبي هلو شميل قبينا VOA قبينا 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 وحبا قيسان ايسان قبينا VOA قبينا قبينا قبينا
ወደሚቀጥለው ዝግጅታችን ስናልፍ ፖሊስ ለሶስተኛ ጊዜ በዶክተር መረራ ጉዲና ጉዳይ ላይ የ28 ቀናት የምርመራ ጊዜ ተሰጠው። ጠበቆቻቸው የዋስ መብታቸው እንዲከበር ያቀረቡትን ማመልከቻም ፍርድ ቤቱ ውድቅ አድርጎ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝር አለው።
የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ዛሬ ከቀትር በኋላ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለሶስተኛ ጊዜ ቀርበዋል። እንደተለመደው ከጠበቆቻቸው በስተቀር ወደ ችሎቱ የገባ ሰው አልነበረም። ከችሎት በኋላ የዶክተር መረራን ጠበቆች ዶክተር ያዕቆብ ኃይለማርያምንና አቶ ወንድሙ ይብሳን በችሎቱ አካሄድና የተሰጠውን ብይን በተመለከተ አናግሬያቸዋለሁ። ዶክተር ያዕቆብ ኃይለማርያም አጠቃላይ ሂደቱን በሚከተለው መልክ አብራርተውልኛል።
እንግዲህ የነበረው ሂደት በእኛ በኩል በሁለት ጥያቄዎች ላይ ነበረ ጥያቄ ያቀረብነው ለፍርድ ቤቱ። በአንደኛው በአቶ ወንድሙ አማካይነት የዋስ መብት እንዲከበር ብዙ አንቀጾችን በማጣቀስ ዶክተር መረራ ደግሞ የዋስ ግዴታውን እንደሚያሟላ በሀገር የታወቀ ሰው ነው። ብዙ ትግል ያደረገ ሰው ነው። ይጠፋል ተብሎ የሚጠረጠር አይደለም። ወይንም ደግሞ በሌላ ወንጀል እጁን ያስገባል የሚባል ሰው አይደለም እና ፍርድ ቤቱ የዋስ መብት ይፈቀድ በሚል በዝርዝር አቶ ወንድሙ አቀረበ። ሁለተኛው ጥያቄ ደግሞ ዶክተር መረራ ከታሰረ አሁን ወደ 2 ወር ሊጠጋው ነው። እንግዲህ የዘገየ ፍትህ እንዳልተሰጠ ይቆጠራል በሚል መርህ መሰረት እስከ ዛሬ ድረስ 2 ወር መታሰሩ ማስረጃ ለማሰባሰብ በቂ ጊዜ ስለነበረ ከእንግዲህ ሌላ ማስረጃ ለመሰብሰብ ቀጠሮ ይሰጥ የሚለውን ተቃውመናል። እና ፍርድ ቤቱ ሁለቱንም ጥያቄዎቻችን አልተቀበለም፣ የዋስ መብቱም አልተቀበለም። ጉዳዩ ደግሞ ወደፊት ሌላ ቀጠሮ እንዳያዝ እና ቀጥታ ወደ ክሱ እንድንሄድ የጠየቅነውም ጥያቄ ተቀባይነት አላገኘም። እንግዲህ
አቶ ወንድሙ ይብሳ በበኩላቸው የዋስትናውን ጥያቄ ሲያቀርቡ የሀገሪቱን ሕግጋት መሰረት በማድረግና በሌሎችም ተጨባጭ ምክንያቶች እንደነበረ አስረድተዋል።
በሽብርተኝነት ወንጀል ክስ የቀረበ እንደሆነ በፍርድ ቤቱ ሰምቶ ውሳኔ እስከሚሰጥበት ጊዜ ድረስ ተከሳሹ በማረፊያ ቤት እንዲቆይ ያዛል ይላል ፍርድ ቤቱ። ይሄ ማለት ምን ማለት ነው? ግልጽ የህግ ቋንቋ እንዳስቀመጠው በሽብር የተጠረጠረ ሰው ክስ እስካልተመሰረተበት ጊዜ ድረስ የዋስ መብት አይከለከልም የሚል ትርጉም ስለሚያሰጥ እነዚህን የህግ መሰረቶች መነሻ አድርገን የጠየቅ ነው። ከዚህ በተጨማሪም ሌሎች ለዋስትናው በቂ የሚሆኑ ብለን የጠየቅናቸው ነገሮች አሉ። ዶክተር መረራ እንደሚታወቀው የሰላማዊ ፓርቲ መሪ ናቸው። መንግስት ደግሞ አሁን በአስቸኳይ ጊዜ አዋጅ ጋር በተያያዘ የተፈጠረውን የፖለቲካዊ ችግሮች ለመፍታት ከሰላማዊ የሀገር ውስጥ ፖለቲካዊ ፓርቲዎች ጋር ድርድር፣ ውይይት፣ ምክክር ለማድረግ እንቅስቃሴ ላይ ይገኛል። ለዚህ እንቅስቃሴም ዶክተር መረራ የመድረክ ተቀዳሚ ምክትል ሊቀመንበርና የኦፌኮ ሊቀመንበር እንደመሆናቸው መጠን ትልቅ አስተዋጽኦ ያበረክታሉ።
ይሁንና ፖሊስ ጠበቆች ያቀረቡትን ክርክር ተቃውሟል። ገና ተጣርተው ያላበቁ ሰነዶች እንዳሉ፣ ከውጭ የሚጠብቃቸው ማስረጃዎች እንዳሉ በመጥቀስ ተጠርጣሪው በዋስ ቢለቀቁ እነዚህን ማስረጃዎች ሊያጠፉ እንደሚችሉ ተከራክሯል። ከዚህም በላይ ህጋዊ ፓርቲያቸውን እንደ ሽፋን በመጠቀም ከአሸባሪዎች ጋር ግንኙነት የፈጠሩ ናቸውና ብዙ ማስረጃዎችን ሊያጠፉና ሊያስጠፉ ይችላሉ ሲል የዋስ መብት ፍርድ ቤቱ እንዳይፈቅድ አመልክቷል ሲሉ አቶ ወንድሙ የፖሊስን ክርክር አስረድተዋል። በመጨረሻም ፍርድ ቤቱ ጠበቆቹ ያቀረቡትን ክርክር ውድቅ በማድረግ ለየካቲት 16 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ጠበቆቻቸው ለቪኦኤ እንደገለጹት በትናንት ሁለት ጠዋት ዶክተር መረራ ጉዲናን ለማነጋገር ቢሄዱም አልተሳካላቸውም። አቶ ወንድሙ ይብሳ እንደሚሉት ትናንት ጠዋት በሩቁ ያዩቸው ቢሆኑም በተለመደ ሁኔታ ሊያናግሯቸው እንዳልቻሉ ገልጸዋል። የዚህ ምክንያቱ ደግሞ መርማሪ ፖሊሶች ጠዋት የምርመራ ጊዜ በመሆኑ ከቀትር በኋላ እንዲመጡ ስለነገሯቸው እና ሁለቱም ጠበቆች ደግሞ ከቀትር በኋላ ሌሎች ቀጠሮች ስለነበሯቸው መሆኑን አቶ ወንድሙ አብራርተዋል። የዶክተር መረራ ጉዲናን ጉዳይ ለመከታተል የፓርቲ አባሎችና ደጋፊዎቻቸው፣ ጋዜጠኞች፣ የተለያዩ አገሮች ዲፕሎማቶች በፍርድ ቤቱ ቅጥር ግቢ ተገኝተዋል። ፖሊስ የዛሬ 2 ወር ግድም በሽብር ወንጀል ጠርጥሬያቸዋለሁ ሲል በቁጥጥር ስር እንዳዋላቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን እናልፋለን። ለዓለም ባንክ የቁጥጥር ቡድን የባንክ ኢንቨስትመንት በደሎችን ለመመርመር በጋምቤላ ክልል ሲንቀሳቀስ በአስተርጓሚነት መንገድ እና በመንገድ መሪነት ሲያገለግሉ የነበሩት የሰብአዊ መብት ተሟጋቹ ቄስ ኦሞት አግዋ የቀረበባቸው የሽብር ክስ ወደ መደበኛ ክስ ተቀይሮ በ50,000 ብር ዋስ ተለቀዋል። አብረዋቸው አቶ ኦሞት አግዋን ጨምሮ ሶስት ግለሰቦች በተጠረጠሩበት የሽብር ወንጀል ከ2007 ዓ.ም መጋቢት ወር ጀምሮ በስር ላይ የነበሩ ሲሆን ከአቶ ኦሞት ጋር የተከሰሱት ሁለት ሰዎች በህዳር ወር ክሳቸው እንዲቋረጥ ተደርጓል። ጽዮን ግርማ የቄስ ኦሞት አግዋን ጠበቃ አቶ አማሃ መኮንንና ቤተሰቦቻቸውን አነጋግራ ተከታዩን ዘገባ ይዛለች።
ቄስ ኦሞት አግዋ የታሰሩት በ2007 ዓ.ም ወደ ናይሮቢ ለመጓዝ በኢትዮጵያ አየር መንገድ በተገኙበት ወቅት ነው። አብረዋቸው ደግሞ ሁለት ሰዎች ታስረው ነበር። አቶ ኦሞት አግዋ የተከሰሱት ከጋምቤላ ነጻ አውጪ ግንባር ጋር በመገናኘት የሽብር ወንጀል በመፈጸም ተጠርጥረዋል በሚል ነው። አቶ ኦሞት በጋምቤላ የዓለም ባንክ በሚሰጠው እርዳታ በመሬት ላይ ለሚፈጸም የመብት ጥሰት ውሏል በሚል ለቀረበው ክስ የባንኩ የቁጥጥር ቡድን የቀረበውን ሪፖርት ለማጣራት በቦታው በተንቀሳቀሰበት ጊዜ ነበር። የአቶ ኦሞት ኦዋንግ ጠበቃ አቶ አማሃ መኮንን ሲሆኑ በፌዴራል ጠቅላይ ፍርድ ቤት የነበረውን ሁኔታ የተከታተሉ የአቶ ኦሞት ቤተሰቦች ለአሜሪካ ድምጽ ስለ ሁኔታው ተናግረዋል። አቶ ኦሞት በተከሰሱበት የሽብር ወንጀል አብረው የተከሰሱት ሁለት ሰዎች ክሳቸው ተቋርጦ የተለቀቁት በህዳር ወር ነው። አቶ ኦሞትን በተመለከተ ደግሞ የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት መዝገቡን መርምሮ የቀረበው ክስና ማስረጃ የሚያሳየው የሽብር ወንጀል መፈጸሙን ሳይሆን ህገ መንግስታዊ ስርዓቱን ለመናድ ዝግጅት ማድረግ በሚል ነው። በዚህም ምክንያት ከዚህ በኋላ በመደበኛ የወንጀል ህግ አንቀጽ 256 መሰረት እንዲከላከሉ ብይን ሰጥቷል። እንዲከላከሉ የተባለው የህግ አንቀጽ ደግሞ የዋስ መብት የማያስከለክል ቢሆንም ከሀገር ሊወጡ ይችላሉ በሚል ምክንያት ዋስትና ተከልክለው በእስር ቤት ይገኙ ነበር። ነገር ግን ጠበቃቸው አቶ አማሃ መኮንን ይግባኙን በመጠየቃቸውና ለፌዴራል ጠቅላይ ፍርድ ቤት አቤቱታ በማቅረባቸው ፍርድ ቤቱ አቤቱታውን መርምሮ የ50,000 ብር ዋስትና አስይዘው በውጭ ሆነው እንዲከራከሩ ወስኗል። በሌላ በኩልም ከአገር እንዳይወጡ እግድ ተሰጥቷል። ውሳኔው የተሰጠው ጥር 10 ቢሆንም አፈጻጸሙ እስከ ትላንት ጊዜ ወስዶ በትላንትና ዕለት አቶ ኦሞት 50,000 ብር ዋስትና አስይዘው በዋስ መለቀቃቸው ታውቋል።
ወደ ተከታዩ ዘገባችን እናልፋለን። የጋቢና ጉዞአችን ይቀጥላል። አስተያየቶቻችሁ አይለዩን። ፌስቡክ ላይ አት ቪኦኤ አማሪክ አስተያየቶቻችሁን እየተቀበልን ነው። ከላይ በሰማችኋቸው ዜናዎች እንደዚሁም ትንተናዎች ዙሪያ ያሏችሁን አስተያየቶች ላኩልን። በቀጥታ ከእናንተ ጋር የምንወያይባቸው ይሆናሉ። የዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ ኃይል አይደለችም ያሉት የአፍሪካ ህብረት ኮሚሽን ኮሚሽነር ፕሬዚደንት ትራምፕ የነበረውን የኢኮኖሚ ትብብር ባይቀጥሉ እንኳ አፍሪካ ሌሎች አማራጮች እንዳሏት ተናግረዋል። ፕሬዚደንት ትራምፕ እውነታን መገንዘብ እንደሚጀምሩና ሁለቱንም ፓርቲዎች ያማከለ የሚባለው የአሜሪካ የአፍሪካ ፖሊሲ እንደሚቀጥል ግን ተስፋቸውን ገልጸዋል። ኮሚሽነሩ አንቶኒ ማሩፒንግ ኮሚሽነሩ ትናንት የሰጡትን የጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ዝርዝሩን ይዟል።
ከትናንት ጀምሮ እስከ ፊታችን ማክሰኞ ያሉት ቀናት የአፍሪካ ህብረት የሚኒስትሮችና የመሪዎች ስብሰባ ቀናት ናቸው። በአዲስ አበባ በሚገኘው የህብረቱ ዋና ጽፈት ቤት የሚወጡ መረጃዎች፣ የሚሰጡ መግለጫዎችም ከሰሞኑ ይበረክታሉ። ከትናንት ተረኞች አንዱ የአፍሪካ ህብረት የኢኮኖሚ ጉዳዮች ኮሚሽነሩ አንቶኒ ማሩፒንግ ነበሩ። ኮሚሽነሩ በመግለጫቸው ምላሽ ከሰጡባቸው ጥያቄዎች አንዱ ደግሞ የዩናይትድ ስቴትስን ጥቅም የሚያስቀድመው የፕሬዝዳንት ትራምፕ ፖሊሲ ነው። ማንኛውም ሀገር ብቻውን ተነጥሎ መኖር እንደማይችል ያስታወሱት ኮሚሽነሩ ፕሬዝዳንቱ በሂደት ሁኔታዎችን በተሻለ ሁኔታ መረዳት እንደሚችሉ ተስፋቸውን ገልጸዋል።
We expect that he will change when reality dawns that it's not only Africa that is not an island, so is America.
እውነታን መገንዘብ ሲጀምሩ እንደሚቀየሩ ተስፋ እናደርጋለን። አፍሪካ ብቻ አይደለችም ብቻዋን ተነጥላ መኖር የማትችለው፣ አሜሪካም እንደዚሁ ናት። አሜሪካ ከአመታት በፊት እንደነበረችው አይደለችም። አሁን አማራጮች አሉ። ለዚህ ነው የምንኖረው የኢኮኖሚ ኃይሉና አቅሙ በተለያዩ ሀገራትና አካባቢዎች ተበታትኖ በተያዘበት ዓለም ነው የምንለው። አሁን አማራጮች አሉ። ነገር ግን በሂደት ትራምፕ የሚቀየሩ ይመስለኛል።
US is not as influential as it was before. We are living in a multipolar, increasingly multipolar world.
ዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ አይደለችም። የኢኮኖሚ ኃይሉ በተበታተነና በተለያዩ ሀገራት በተያዘበት ዓለም ነው የምንኖረው። ሁለተኛ ደግሞ የትብብር ፕሮግራሞቻችን ሁለቱን ፓርቲዎች ያማከሉ ስለመሆናቸው ማረጋገጫ አግኝተናል።
ዩናይትድ ስቴትስ ከአፍሪካና ከአህጉራዊው ህብረት ጋር ያላት ትብብር በዲሞክራቶቹም ሆነ በሪፐብሊካኖቹ የስልጣን ዘመን ተመሳሳይ ሆኖ መቆየቱን ኮሚሽነሩ አስተውሰዋል። እናም አህጉሪቱ አማራጮች አሏት ቢሆንም ትብብሩ እንደሚቀጥል ግን እምነታቸውን ገልጸዋል።
But in as far as our cooperation with them is concerned, the partnership
ከነሱ ጋር ያለን ትብብርና አጋርነትን በተመለከተ ግን ከዩናይትድ ስቴትስ የመጡ በርካታ የልዑካን ቡድኖችን ስንቀበል ቆይተናል። እነዚህ የልዑካን ቡድኖች ደግሞ ከዲሞክራቶቹም ከሪፐብሊካኑም የተውጣጡ ናቸው። ከአፍሪካ አንጻር የሚከተሉት ፖሊሲ ሁለቱንም ፓርቲዎች ያማከለ መሆኑን ይናገራሉ። ይህ ማለት በሆነ ሰዓት ላይ የትኛውን ፓርቲ የበለጠ ስልጣን ቢኖረው ፖሊሲው አይቀየርም ማለት ነው። እኛ ይህንን እናምናለን። እነርሱ ይህንን ነግረውናል። ሴናተሮች፣ የኮንግረስ አባላት፣ ሪፐብሊካኖቹም ሆኑ ዴሞክራቶቹ ወደኛ መጥተው ተቀብለናቸዋል። ከአንዳንዶቹ ጋርም የሁለት ሰዓት ውይይት አድርገናል። እና ሁለቱንም ፓርቲዎች ያማከለ ፖሊሲ እንደሚከተሉና በአስተዳደሮች መለወጥ ምክንያት ነገሮች እንደማይለወጡ አሳይተውናል። ስለዚህ ምናልባት ያ እውነት ነው ይቀጥላል በማለት ቃላቸውን እናምናለን።
አዲሱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአፍሪካን ጻር ስለሚከተሉት ፖሊሲ ይፋ ያደረጉት ነገር የለም። በበዓለ ሲመታቸው ያደረጉትን ንግግርና የቀደሙ ተሞክሮችን መነሻ ያደረጉ መላምቶች ግን ማወያየታቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለዜማው እናመሰግናለን። አሁን ስቱዲዮ ከገባን የደረሰን ዜና አለ። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም አስቀድሞም በጤና ሚኒስትርነት አገልግለዋል። የዓለም የጤና ድርጅትን ለመምራት ወደ መጨረሻው ዙር ተመርጠው አልፈዋል። ሶስት እጩዎች ወደሚገኙበት የመጨረሻ ውድድር የገቡት ዶክተር ቴድሮስ የመጀመሪያው አፍሪካዊም ሆነዋል። በዚህ ውድድር ለጋዜጠኞች በዛሬው ዕለት በጄኔቫ ሲናገሩ ለስራው ትክክለኛው ሰው እኔ ነኝ ብለዋል።
At the national level, I helped or led the design of a reform of the health system of Ethiopia. Not only that, I implemented the reform.
በብሔራዊ ደረጃ በመላው ኢትዮጵያ የጤና ስርዓትን ለመዘርጋት በትብብር ሰርቻለሁ። ይሄ ብቻ ሳይሆን የጤና ስርዓት ማሻሻያ መርቼ በጋራ አመርቂ ውጤት አስመዝግበናል ነው ያሉት የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም። አክለውም በብሔራዊ ደረጃ የተለያዩ ተቋማትን መርቻለሁ፣ ዓለም አቀፍ ተቋማትንም እንደዚሁ። ግሎባል ፈንድ የወባ በሽታን ለማጥፋት የተያዙ ዓለም አቀፍ ጥረቶች፣ UNAIDS በዓለም ዙሪያ የእናቶችና ሕፃናት ጤና ዙሪያ በትብብር ሰርቻለሁ ብለዋል። ዶክተር ቴድሮስ በ30 ድምጽ ቀዳሚ ሆነው የተመረጡ ሲሆን የፓኪስታኗ ተቀናቃኛቸው ሳኒያ ኒሽታር 28 ድምጽ አግኝተዋል። የብሪታንያው ዴቪድ ናባሮ ደግሞ 18 ድምጽ አግኝተዋል።
እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ሄኖክ
አስተያየቶቻችሁን ስጡን። እስኪ ዛሬ ባሰማናችሁ ዜናዎች ዙሪያ የእናንተን አስተያየቶች በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው
እኔ ሄኖክ ሰማእግዜርና
እኔ ደግሞ መስታወት አድራጋው ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
መልካም ምሽት።